Hagyanya report.
የውጭ ዜጎች በአዲስ አበባ የመኖሪያ ቤት ለመግዛት $150,000 ያላነሰ ያስፈልጋቸዋል የሚል መመሪያ ወጣም። የከተማና መሰረተ ልማት ሚኒስቴር የውጭ ዜጎች በኢትዮጵያ የመኖሪያ ቤት የሚገዙበትን አሰራር የሚወስን መመሪያ ሰሞኑን አውጥቷል። በመመሪያው መሰረትም በአዲስ አበባና በሸገር ከተማ የመኖሪያ ቤት ለመግዛት ቢያንስ $150,000 ማቅረብ ይጠበቅበታል ተብሏል። በኦሮሚያ፣ በአማራ፣ በትግራይ፣ በሲዳማ፣ በማዕከላዊ፣ በደቡብ፣ በምዕራብ ኢትዮጵያ፣ በሶማሊና በሐረር ክልሎች እንደዚሁም በድሬዳዋ ከተማ ዝቅተኛው የገንዘብ መጠን $120,000 ሲሆን በአፋር፣ በቤንሻንጉል ጉሙዝና በጋምቤላ ክልሎች ደግሞ $100,000 ተወስኗል። አንድ የውጭ ዜጋ በኢትዮጵያ አንድ የመኖሪያ ቤት ብቻ ሊኖረው ሲችል በኢትዮጵያ ኢንቨስትመንት ኮሚሽን ፈቃድ ኢንቨስትመንት ያካሄደ ያለ ባለሀብት ግን የተቀመጠው ዝቅተኛ የገንዘብ ገደብ ሳይመለከተው አንድ ቤት ሊገዛ ይችላል። የተወሰነውም ገንዘብ በውጭ ምንዛሬ በባንክ ሂሳብ ማስቀመጥ ይኖርበታል ይላል። የቤት ግዢው ፈቃድ ለማግኘት የጸና ፓስፖርት፣ የወንጀል ታሪክ እንደሌለው የሚያረጋግጥ ማስረጃና ከሀገር ሰላም ደህንነት፣ ጸጥታ፣ የህዝብ ጥቅምና የማህበረሰብ ሞራል ጋር ተያያዥ ገደቦችን የማይጥስ መሆኑን የሚያረጋግጥ ሰነድ ይጠየቃል። የውጭ ዜጎች በመንግስት ቀጥተኛ ድጎማ በሚገነቡ የጋራ መኖሪያ ቤቶች በተለምዶ ኮንዶሚኒየሞችን መግዛትና ከሀገር ውስጥ የፋይናንስ ምንጭ ብድር መውሰድ አይችሉም። የገዙትን ቤት ለግለሰብ ሰዎች ማከራየት የሚችሉ ሲሆን እስከ 5 አመት የሚያገለግል ብዙ ጊዜ መግቢያና መውጫ ቪዛ የማግኘት መብትም አላቸው። መመሪያው በፍትህ ሚኒስቴር ድረገጽ ላይ ከነሐሴ 3 ቀን 2018 ዓ.ም ጀምሮ በስራ ላይ እንዲውል ይፋ ሆኗል። አዲስ አበባ የድምጽ ብክለትን በሚፈጥሩ ተቋማት ላይ ከበድ ያለ ቅጣት ጥላለች አለች። አዲሱ መመሪያ የበለጠ አስተማሪና አጥፊዎችን ቆንጠጥ እንዲያደርግ ታስቧል ተብሏል። በአሁኑ ወቅት ለድምጽ ብክለት የሚጣለው ቅጣት ትንሹ 5000 ብር፣ ትልቁ ደግሞ 25000 ብር ነበር። በ2018 በጀት ዓመት 12376 አገልግሎት ሰጪ ተቋማት ላይ የድምጽ ብክለት ቁጥጥር መደረጉንም ይፋ ተደርጓል። ከ3000 በላይ አገልግሎት ሰጪዎች የጽሑፍ ማስጠንቀቂያ እንደተሰጠ ቸውና 28ቶቹ እንደታሸጉ ከተላለፈው የገንዘብ ቅጣትም ከ140,000 ብር በላይ ገቢ መሰብሰቡ ተገልጿል። የቅጣት ርቀኑን በአዲስ አበባ ለመተግበር የሚያስችለው አዲሱ ረቂቅ መመሪያ ለከተማ አስተዳደሩ ፍትህ ቢሮ መላኩን የሀገር ውስጥ ሚዲያዎችን ጠቅሶ ስፑትኒክ ኢትዮጵያ ዘግቧል። የቦይንግ ኩባንያ ከ800 በላይ ኢትዮጵያውያን ተማሪዎችን በስፔስ ሳይንስ መርሃ ግብር አስመረቀም። የቦይንግ ኩባንያ ከ800 በላይ ኢትዮጵያውያን ተማሪዎችን ያለም አቀፉን የስፔስ ሳይንስ መርሃ ግብር ተከታትለው እንዲመረቁ ማድረጉን አስታውቋል። የወደፊቱ የአፍሪካ ስፔስ ተመራማሪዎች ስቴም አካዳሚ በምህጻረ ቃሉ ፋሴሳ የተባለው ተቋም ከአሜሪካው የቦይንግ ኩባንያ ጋር በመተባበር ባካሄደው ሶስተኛው ዙር ፓዝዌይስ ቱ ስፔስ መርሃ ግብር 832 ኢትዮጵያውያንን ጨምሮ 2626 አፍሪካውያን ተማሪዎች እንዲመረቁ ሆነዋል። በቦይንግ ኩባንያ ለአምስት ወራት በተካሄደው በዚህ የስልጠና መርሃ ግብር ተማሪዎቹ በአስትሮኖቲክስ፣ ሲስተም ኢንጂነሪንግ እና በማቴሪያል ሳይንስ እና በሌሎችም የትምህርት ዘርፎች ስልጠና ሲወስዱ ቆይተዋል ተብሏል። ተመራቂ ተማሪዎቹ ከደቡብ አፍሪካ ከ1300 በላይ፣ ከኢትዮጵያ 832፣ ከናይጄሪያ 431 እና ከኬንያ 50 ተማሪዎች የተውጣጡበት መሆኑን ቦይንግ ይፋ አድርጓል። ተማሪዎቹ ከአሜሪካው የናሳ ጆንሰን ስፔስ ማዕከል፣ ከፋይናንሻል ፍሮንቲየር ዲዛይን እና ከተለያዩ ታዋቂ ዩኒቨርሲቲዎች ከተውጣጡ የስፔስ ባለሙያዎችና የቀድሞ ጠፈርተኞች ጋር በበይነ መረብ የመገናኘት እድል እንዲያገኙ መደረጉም ተገልጿል። መርሃ ግብሩ በፈረንጆቹ 2024 ከተጀመረ ወዲህ በአጠቃላይ ወደ 3500 ለሚጠጉ አፍሪካውያን ተማሪዎች ተደራሽ መደረጉን ቦይንግ ይፋ አድርጓል። ባለፈው በጀት ዓመት ከ32000 በላይ የቀድሞ ታጣቂዎችን ወደ ማህበረሰቡ እንዲቀላቀሉ ማድረጉን የብሔራዊ ተሐድሶ ኮሚሽን አስታወቀም። በተጠናቀቀው የ2018 በጀት ዓመት በትግራይ፣ በአፋር፣ በአማራና ኦሮሚያ ክልሎች ከ32000 በላይ የቀድሞ ታጣቂዎች የተሐድሶ ሂደት አልፈው ወደ ማህበረሰቡ መቀላቀላቸውን ይፋ አድርጓል። በበጀት ዓመቱ በተለይም በትግራይ ክልል ያለ የፖለቲካ ሁኔታ በታቀደው ፍጥነትና ስፋት ልክ የቀድሞ ተዋጊዎችን ወደ ማህበረሰቡ ለመቀላቀል ተግዳሮቶች እንደተፈጠሩበት ኮሚሽኑ አክሎ አመልክቷል። ኮሚሽኑ ከ2017 ዓ.ም ጀምሮ በአራት ክልሎች ከ93000 በላይ የሚሆኑ የቀድሞ ታጣቂዎችን ወደ ማህበረሰቡ መቀላቀል እንደቻለ የገለጸ ሲሆን ከክልሎች ጋር በመቀናጀት በዘላቂነት መልሶ ለማቋቋም እየሰራ እንደሚገኝም አስታውቋል። በአዲስ አበባና በተለያዩ አካባቢዎች በመጪዎቹ 5 ቀናት ከበድ ያለ መጠን ያለው ዝናብ እንደሚጠበቅ የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀ። የጎርፍ አደጋ እንዳይከሰት ጥንቃቄ እንዲደረግም መክሯል። በኢንስቲትዩቱ የትንበያ ዘርፍ ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ በቀጣዮቹ 5 ቀናት እስከ 100 ሚሜ የዝናብ መጠን በአዲስ አበባና ሌሎች አካባቢዎች ሊኖር ይችላል ብለዋል። የሚጥለው ዝናብ የሚኖረው ጠቀሜታ እንደተጠበቀ ቢሆንም ከበድ ብሎ የሚጥልባቸው አካባቢዎች ጉዳት እንዳያስከትሉ ጥንቃቄ ላይ ያደርጉ ይገባል ብለዋል። የአዲስ አበባ የእሳትና አደጋ ስጋት ስራ አመራር ኮሚሽን በበኩሉ የሚጥለው ዝናብ ጉዳት እንዳያስከትል የኢንስቲትዩቱን ትንበያ መሰረት እያደረገ የጥንቃቄ ስራዎችን እየሰራ እንደሚገኝ አስታውቋል። የኢትዮጵያ ንግድ ባንክ በ2018 በጀት ዓመት በዲጂታል ስርዓቱ ብቻ ከ22.24 ትሪሊየን ብር በላይ ግብይት ወይም ዝውውር መደረጉን አስታወቀ። የኢትዮጵያ ንግድ ባንክ አጠቃላይ የሀብት መጠኑ 2.8 ትሪሊየን ብር ማሻገሩና በተቀማጭ ገንዘብ መጠኑ ደግሞ ከ2.4 ትሪሊየን ብር በላይ እንደደረሰለት ይፋ አድርጓል። ባንኩ የደረሰበትን ወቅታዊ የእድገት ደረጃና የስራ አፈጻጸም አስመልክቶ ይፋ ባደረገው መረጃ የደንበኞቹ ቁጥር ከ48 ሚሊዮን በላይ ደርሷል ብሏል። በዲጂታል ባንክ አገልግሎት ዘርፍ ከፍተኛ እድገት ማስመዝገቡን የጠቆመው ባንኩ በ2018 በጀት ዓመት የዲጂታል ግብይት መጠን 3.5 ቢሊዮን የሚሆኑ ግብይቶች በዲጂታል አማራጮች እንደተፈጸሙ፣ በዲጂታል አማራጮች የተከናወነ የገንዘብ መጠንም ከ22.24 ትሪሊዮን ብር በላይ መድረሱን ተናግሯል። ይህ የገንዘብ እንቅስቃሴ የሀገሪቱን የዲጂታል ገበያ ድርሻ 70% እንደሚይዝም ተናግሯል። በአሁኑ ወቅት ከ90% በላይ የሚሆነው የባንኩ አጠቃላይ ግብይት በዲጂታል አማራጮች እየተካሄደ መሆኑንም ይፋ አድርጓል። ትምህርት ሚኒስቴር ከ2019 ዓ.ም ጀምሮ የሚተገበሩ 11 አዳዲስ የሙያ አይነቶችን ይፋ አደረገም። በ11ኛ ክፍል ተግባራዊ የሚደረጉ 11 የስራና ተግባር የሙያ አይነቶችን ይፋ በማድረግ የክልልና የከተማ አስተዳደር ትምህርት ቢሮዎች የመምህራንን ቅጥር ጨምሮ አስፈላጊውን ቅድመ ዝግጅት እንዲያደርጉ መመሪያ አስተላልፏል። አዲሱ የትምህርትና ስልጠና ፖሊሲ ከቅድመ አንደኛ ደረጃ ጀምሮ የሙያ ትምህርትን ለማካተት ባስቀመጠው አቅጣጫ መሰረት በሁለተኛው ዙር የሚተገበሩት በእነዚህ 11 የሙያ አይነቶች ሀገር መሰረት የተማሪዎች ሞጁል እና የመምህራን መምሪያ ዝግጅቶች መጠናቀቃቸው ይፋ ተደርጓል። በዚህም መሰረት በብረታ ብረት ስራ ቴክኖሎጂ፣ በአውቶሞቲቭ ቴክኖሎጂ፣ በአልባሳት ቴክኖሎጂ፣ በህንፃ ኤሌክትሪክ የመስመር ዝርጋታ፣ በቧንቧ ስራ፣ በሶፍትዌር ማበልጸግ፣ በሰብል አመራረት፣ በጤና ክብካቤ አገልግሎት፣ በሆቴል አገልግሎት፣ በፀጉር ስራና ውበት አገልግሎት እንደዚሁም በምግብ ዝግጅት 11 አዳዲስ የሙያ አይነቶች በትምህርት ስርዓቱ ይካተታሉ ብሏል። በመጨረሻም ሳይታገድ ታግቻለሁ በማለት ለወንድሙ ደውሎ ገንዘብ የጠየቀው ግለሰብ በእስራት ተቀጣም። በጅማ ዞን ቦተር ጦላይ ወረዳ ገረገራ ቀበሌ ውስጥ በሐሰት በማላውቃቸው ሰዎች በመታገቴ እየተሰቃየሁ ነው በማለት ለወንድሙ ደውሎ ገንዘብ እንዲላክለት ያደረገው ግለሰብ በእስራት ተቀጥቷል። ተከሳሽ ሞገስ አንዳርጌ የተባለው ግለሰብ ያገቱኝ ሰዎች 100 ሺህ ብር ስለጠየቁኝ በምልክልህ አካውንት ገንዘቡን አስገባልኝ በማለት ለወንድሙ ይደውላል። ተከሳሹ ሚያዝያ 26 ቀን 2018 ዓ.ም ለገቦተሪ ከተባለ ቦታ ተደብቆ ከምሽቱ 2 ሰዓት ላይ ወደ ወንድሙ በመደወል ቢጠይቅም ወንድምየው ገንዘብ ከማስገባቱ በፊት ለፖሊስ በማመልከቱ ፖሊስ ባደረገው ክትትል ተከሳሹ በቁጥጥር ስር ሊውል ችሏል ሲሉ የወረዳ ፖሊስ አዛዥ ምክትል ኢንስፔክተር መላኩ ተከስተ ለሀገር ውስጥ መገናኛ ብዙሃን ተናግረዋል። ፖሊስም ሳይታገድ ታግቻለሁ በማለት የማጭበርበር ተግባር ሲፈጽም የተገኘው ግለሰብ ላይ ተገቢ ነው ያለውን ማስረጃ በማሰባሰብ የምርመራ መዝገቡን አጠናቆ አቃቤ ሕግ አስተላልፏል። አቃቤ ሕግም በአታላይነት ወንጀል ክስ የመሰረተ ሲሆን ክሱን የተመለከተው የወረዳ ፍርድ ቤትም ተከሳሹ በ3 ዓመት ከ2 ወር ጽኑ እስራት እንዲቀጣ መወሰኑን የወረዳው ፖሊስ አክሎ ገልጿል።
ሀገርኛ ሪፖርት